ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የሕግ መምህር በወደደው ስፍራ ደግሞ በረከትን ያዛልና እግዚአብሔር አምላካችን በእያለንበት ስፍራ አሁን እያንዳንዳችንን በቃሉ ሊገናኘን ነው በልባችን ደጃፍ ቆሟል። ብንፈቅድለት ሊገባ ከኛም ጋር ሊበላ እግዚአብሔር ይክበር ይመስገን። እግዚአብሔር የኛን ፈቃድ ይሻል ወገኖቼ። ዝም ብሎ የልባችንን በር በርግዶ አይገባም። አበበ ካንተ ጋር ልብላን ራት ይለኛል፣ ተሰማ ዘገዬ ፀሐይነሽ እያለ እያንዳንዳችንን የልባችንን ፈቃድ ይጠይቃል እግዚአብሔር። እግዚአብሔር ለዘላለም የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮች። በዛሬውም ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የሐዋርያ ሥራ መጽሐፍ ጥናታችንን ከምዕራፍ 24 ከቁጥር 20 እስከ 27 ያለውን እንመለከታለን። እስቲ እግዚአብሔር አምላካችንን በዚህ ዝማሬ እያሞጋገስ ነው አብረን እንቆያለን። ነገነ ተፈን በላይ
Hallelujah, hallelujah, ah, 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 ለዝማሪው እግዚአብሔርን እጅግ አድርገን እናመሰግናለን። ካንተስ ወዴት ፈቀቅ እንላለን? እግዚአብሔር ሆይ አንተ የሕይወት ቃል አለህ። ስለዚህም ደግሞ እኔም ባሪያዎች ልጆችም ባንተ ተጣብቀን እስከ ፍጻሜው ድረስ እንድትመራን ታምነን በደጃፍ አለን። አቤቱ አምላኬ ሆይ እስከ መጨረሻው ድረስ ደግሞ አንተ ለዘላለም ጠብቀን። በዚህ ዝማሬ ያገለገለንን ወንድማችንን ዳንኤል አምደ ሚካኤልን ባለበት ስፍራ እግዚአብሔር ይባርከው ይያልን ወደ ለቱ ጸሎታችን እናልፋለን። እናመስግን።
እግዚአብሔር አባታችንና አምላካችን ወጅ ጋድርገን እናመሰግናለን። ይህንን የመሰለ ጥዑም ዜማ በወገኖቻችን ልብ ውስጥ አስቀምጠ እንደገና ደግሞ እኛ እንድንባረክበት ስለረዳን ወጅ ጋድርገን እናመሰግናለን። አገልጋዮችን እግዚአብሔር አምላኬ የሳት ነበልባል እንድታደርጋቸው እንዲሁም ደግሞ ለስምህም ክብር እንድታቆማቸው ነው ጸልያለሁ። ጌታ ሆይ በዚህች ሰዓት ደግሞ ተገናኘን፣ ቃልህን አስተምረን፣ ቃልህን ካልበላን፣ ቃልህን ካልተመገብን እግዚአብሔር ሆይ ኮሳሳዎችና ደራቃዎች እንሆናለን። በፊትህም እንጦልጋለን። ላንተ የምንገዛ ላንተም ደግሞ እግዚአብሔር ሆይ አገልግሎት የምንበቃ ሰዎች አንሆንምና እባክህ የቃልህን ወተት እንድትግተንና አጥንትም ወደ መቆርጠም ደረጃ እንድታደርሰን እንለምናሃለን። ጌታ ሆይ ጊዜውን ባርክልን፣ ሰዓቱንም ባርክልን፣ ቤትና ቤተሰቦቻችንንም ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ጳውሎስ ተከሶ በፊልክስ ፊት መቆሙን سنመለከት ነበር። ሊቀ ካህናት ዮናንያና ሌሎች ሽማግሌዎች ከኢየሩሳሌም ገስግሰው መጣው ጳውሎስን በፊልክስ ፊት እንዴት እንደከሰሱትም ተመልክተናል። ጳውሎስም የተከሰሰው ህግን በመጣስ ህዝብን በማሳመጽ ወንጀልና ቤተ መቅደስን በማርከስ ነበር ብለናል። እዚህ ከዚህ ቀጥለን ደግሞ እሱ ለተከሰሰበት ጉዳይ መልስ ሲሰጥ ከቁጥር 20 ጀምረን ያለውን አብረን እንመለከታለንና ጻፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያ ሥራ ምዕራፍ 24 ቁጥር 20ና 21ን ተመልከቱ። የሐዋርያ ሥራ ምዕራፍ 24 ቁጥር 20ና 21ን ተመልከቱ። በመካከላቸው ቆሜ ዛሬ ስለሙታን መነሳት በፊታችሁ በኔ ፈርዱብኛል ብዬ ከጮውኩት ከዚህ ካንድ ነገር በቀር በሸንጎ ፊት ቆሜ ሳለው በኔ አንድ አመጻ ያገኙ እንደሆነ እነዚህ ራሳቸው ይናገሩ እያለ ጳውሎስ ራሱን ይከራከላል። በምኵራብ ፊት ያደረግኩት ነገር ካለ እነዚህ ይናገሩ በማለት ደፍሮ ይሟገታል ጳውሎስ። በኔ ክፉ ነገር ሲደረግ ያየ ማን ነው? ስለዚህ ማንም መናገር ይችላል በማለት እውነተኛ የሆነውን ነገር ከልቡ ገለጸ። ለፊልክስ መናገር የነበረበትን እውነተኛ ጉዳይ የሆነውን ትንሣኤን ሰበከ። የክርስትና ማዕከላዊ ነገር የክርስቶስ ትንሣኤ ነው ወዳጆቼ። ክርስትና የጸናው በሁለት ምሰሶ ነው። አንደኛው የክርስቶስ ስለ ሰው ልጅ ኃጢአት መሞት ሲሆን፣ ልብ በሉ እዚህ ላይ፣ አንደኛው የክርስቶስ ስለ ሰው ልጆች ኃጢአት መሞት ሲሆን፣ ሁለተኛው ደግሞ ክርስቶስ ሞትን ድል አድርጎ መነሳቱ ነው። አስተውሉ፣ ሁለተኛው የክርስትና ምሰሶ ደግሞ ክርስቶስ ሞትን ድል አድርጎ መነሳቱ ነው። ከሁለቱ አንዱ ከሌለ ቤቱ የወደቀ ይሆናል ማለት ነው። ቁጥር 22ን እንመልከት። ፊልክስ ግን የመንገዱን ነገር አጥብቆ አውቋልና የሻለቃው ሎሲዮስ በወረደ ጊዜ ነገራችሁን ቆርጣለሁ ብሎ ወደፊት አዘገያቸው ይላል። ፊልክስ ግን ስለዚያ መንገድ ስለተባለው ስለ ኢየሱስ ክርስቶስ አዳኝነት ሰምቷል። ስለ ክርስቶስ ሞትና ትንሣኤ እንደተሰበከና እንደተነገረም ሰምቷል። ጳውሎስን ብቻና አዋቂ ሁሉን ነገር ሊነግረው የሚችል ሰው አድርጎ ገመተው። ስለዚህ ጳውሎስን ከአይሁዶች ለየው። ምክንያቱም ከጳውሎስ በሚገባ ሊሰማው ያለው ነገር እንዳለው ገመተ። ለአይሁድም ሎሲዮስ እንደመጣ ስለ ጳውሎስ የሚያውቀውን ታሪክ ጠይቄው እውነተኛውን ነገር እነግራችኋለሁ በማለት አሰናበታቸው። በእርግጥም ጠርጤሊዮስ በጳውሎስ ላይ ብዙ ክሶችን ቢደረድርም ጳውሎስ ከሚናገረው ትንሣኤ ጋር ምንም ግንኙነት ስላልነበረው ፊልክስ ለመፍረድ ተቸግሮ ነበር። የመቶውንም አለቃ ጳውሎስን ሲጠብቅ እንዲያደላለት፣ ከወዳጆቹም ማንም ሲያገለግለው ወይም ወደ እርሱ ሲመጣ እንዳይከለክልበት አዘዘው ይላል። ቁጥር 23ን መመልከት ይቻላል። በመሠረቱ ፊልክስ ጳውሎስን ነጻ ማውጣት ነበረበት። ሆኖም የፖለቲካ ሰው በመሆኑ ሁሉን ከፖለቲካ አኳያ ነው የሚያዩ። ስለዚህ ለጳውሎስ ያደረገለት ነገር ቢኖር በስር ላይ ሆኖ ነጻነትን እንዲያገኝ ነበር። ፊልክስ ጳውሎስን በግሉ አነጋገረው። ይህን ደግሞ ከቁጥር 24 እስከ 5 ባለው ስፍራ ላይ እናገኛለን። እናንብበው። ከጥቂት ቀንም በኋላ ፊልክስ አይሁዳዊት ከነበረች ድሩሲላ ከሚሏት ከሚስቱ ጋር መጥቶ ጳውሎስን አስመጣ። በኢየሱስ ክርስቶስም ስለ ማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ኩነኔ ሲነጋገር ሳለ ፊልክስ ፈርቶ አሁን ሂድ፣ በተመቸኝም ጊዜ ልኬ አስጠራሃለሁ ብሎ መለሰለት ይላል። ይህ አባባሉን በጣም ይገርመኛል። ኃጢአተኛ ሰው ወንጌልን ለመስማት ምቹ ጊዜ አይኖረውም። ይህ ፍልክስ የተባለ ሰው አስቀድሞ ስለ ወንጌል ሰምቷል ወዳጆቼ። ጳውሎስንም በመጥራት ይበልጥ ስለ ወንጌል እንዲያብራራለትና በክርስቶስ ስለ ማመን እንዲነግረው ወደደ። አንዳንድ የመጽሐፍ ቅዱስ አስተማሪዎች ስለዚህ ክፍል ሲናገሩ ጳውሎስ በፍልክስ ፊት ራሱን እየተከላከለ ነው በማለት ይናገራሉ። እኔ ግን ወዳጆቼ በዚህ አባባላቸው ፈጽሞ አልስማማም። ጳውሎስ በዚህ ስፍራ ራሱን እየተከላከለ አልነበረም። ከዚህ ይልቅ ግን ለሁለተኛ ጊዜ በፊልክስ ፊት ሲቀርብ ያደረገው ነገር ፊልክስን ለክርስቶስ ለመማረክ ነበር የሞከረው። ስለዚህ ሰው በዓለም ታሪክ ውስጥ የተጻፈ ክፉ ነገር አናነብም። ሆኖም ከባርነት ነጻ ወጥቶ ወደ ሥልጣን እንደ ተሸጋገረ እንረዳለን። የሮማውያን የታሪክ ድርሳናትም ስለዚህ ሰው የጻፉት ነገር ቢኖር በጭከናውና በክፋት ወደ ንግስና የመጣ በባርነት መንፈስና አስተሳሰብም ወደ ሥልጣን የወጣ እንደሆነ ነው። እንግዲህ በዚህ ሰው እጅ ላይ ነው ጳውሎስ የወደቀው። ሆኖም መጽሐፍ ቅዱስ ስላደረገው ክፉ ነገር የወቀሰበት ቦታ አናገኝም። ሚስቱም ድሩሲላ ከእርሱ ጋር ነበረች። በታሪክ መጽሐፍ ላይ የተጻፈው ታሪኳ እንዲህ ይነበባል። ድሩሲላ የሄሮድስ አግሪጳ አንደኛ ሴት ልጅ ስትሆን አባቷም ሐዋርያው ያዕቆብን የገደለው ነበር ይላል። የሐዋርያ ሥራ ምዕራፍ 12 ከቁጥር 1 እስከ 2 ያለውን በኋላ ተመልከቱ። የሐዋርያ ሥራ ምዕራፍ 12 ከቁጥር 1 እስከ 2 ያለውን መመልከት ይቻላል። የዚህች ሴት አያት መጥምቁ ዮሐንስን በሰይፍ ያስገደለው ሲሆን ቅድመ አያቷ ደግሞ ኢየሱስ ክርስቶስን በጻንነቱ እንዲገደል ያዘዘው ሰው ነው። እንግዲህ ወዳጆቼ ወንጌል እንዲያለ ነው ወደኛ የደረሰው። ስለዚህ መጽሐፍ ቅዱስን በመናነብበት ጊዜ እነተኛውን ቃሉን ይዘን በተሰበረ ልብ መሆን አለበት። ወንጌል ወዳጆቼ ወደ ዓለም ሁሉ መዳረስ አለበት።
ሲያፈኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል። ሲያጠፉት ይነዳል ሲያፈኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል። የጠላትን ወጥመድ አክሽፎ ደርሷል ወንጌል አሸንፎ አይገታም እንዲህ ባጭሩ ሳይጠራዬ ዓለም አሰሩ ሳይጠራዬ ዓለም አሰሩ። ሲያጠፉት ይነዳል ሲያፍኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል። ሲያጠፉት ይነዳል ሲያፍኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል። ነጋሪት ከበሮ አልተመታ ኢየሱስ ዓለምን ሲረታ በእርምጃው ለተከተሉት ታውቋል ወንጌላችን ብርታቱ ሲያጠፉት ይነዳል ሲያፍኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል። ሲያጠፉት ይነዳል ሲያፍኑት ይብሳል ገና በእኛ ወንጌል ዓለም ይለወጣል። ገና በእኛ ወንጌል ዓለም ይለወጣል።
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። አዎ ወንጌላችን ገና ዓለሙን ሁሉ ያዳርሳል። ግን መፈተና አለበት። በሰዓት ውስጥ ያልፋል። በእኔና በእናንተ እግዚአብሔር እንዲያደረገ ወደ ጨካኞችና ወደ መሪዎችም ልብ ይደርሳል ወይም ደግሞ ወደ ቤታቸው ይደርሳል። እኛ ግን ታምነን በሱ ፊት እንቁም በጸጋውም እንሞላ። ኃይልና ድፍረትን የሚሰጠን እግዚአብሔር ብቻ ነው። አሁን ወደ ታሪኩ እንመለስ። እነዚህ ሁለት ባልና ሚስቶች ፊልክስና ድሩሲላ በጊዜው ጥሩ ስልጣን ላይ የነበሩ ሰዎች ናቸው። ወንጌልን በቤተ ክርስቲያን ተገኝተው ወይም ጳውሎስ ወደ ኢየሩሳሌም መጥቶ ሲመሰክር አይስሙ እንጂ በሚገባ ያውቁታል። ሆኖም ስለ ክርስቶስ ኢየሱስ ብዙ ለመስማት ያጋጣሚ ጥሩ ድልን ነበር የፈጠረላቸው። አጋጣሚው ታላቅ ሐዋርያና ሰባኪ ከሆነው ሰው ጋር አጋጣጥሟቸዋል። ይህም ማን ነው? ጳውሎስ ነው ማለት ነው። እግዚአብሔርም ለብቻቸው ጥሩ የወንጌልን መስሚያ ጊዜ ሰጠ። ሰጣቸው። የእግዚአብሔርም ጸጋ የመዳንን እድል ይዞ ወደ ቤታቸው መጣ ወይም ደግሞ ገባ። የመንግሥተ ሰማያትም በር ተከፍቶ ይገቡ ዘንድ ጋበዛቸው። በመዝሙረ ዳዊት ላይ አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ ይላል። መዝሙር 2 ቁጥር 10ን ይመለከቷል። መዝሙር 2 ቁጥር 10ን መመልከት ይቻላል። እንዲህ ተብሎ የተጻፈው በሕይወታቸው ዘመን ተፈጸመ። ወዳጆቼ እንደሚመስለኝ ፊልክስ ለመወሰን የፈለገ ይመስለኛል፣ ወይም ደግሞ እንዲህ ነው ብዬ አስባለሁ። ነገር ግን ያንን ውሳኔ ለመወሰን አልደፈረም። ሌላ ምቹ ዘመን ይመጣል ብሎ መጠበቅ ጀመረ። ወገኖቼ ለኃጢአተኛ ሰው ሌላ ምቹ ዘመን አይኖርም። እግዚአብሔር እንጂ ሰው ዘመንንና ጊዜን ሊወስን አይችልም። ይህንን እንዳትረሱ። ስለዚህ በክርስቶስ ኢየሱስ ሊገኝ የሚችለውን ጽድቅ ገፉት። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሮሜ 3 ከምዕራፍ 21 እስከ 22 ያለውን ተመልከቱ። ሮሜ ምዕራፍ 3 ከቁጥር 21 እስከ 22 ያለውን በኋላ ተመልከቱ። እንግዲህ እነዚህ ሰዎች፣ እነዚህ ባልና ሚስት ማለቴ ነው፣ እንዲህ የሚለውን ቃሉን ናቁት። ፊልክስ በግፍና በጭካኔ የኖረ ሰው ስለነበረ እግዚአብሔር በጳውሎስ በኩል ራስን ስለመግዛት ሳይቀር ነበር ያስተማራቸው። እነዚህ ሁለት ባልና ሚስቶች ወዳጆቼ፣ ማለትም ፊልክስና ድሩሲላ ታላላቅ ኃጢአተኞች፣ በኃጢአትም የኖሩ እውነተኛ ነጻነት ማለት ምን እንደሆነ አላወቁ። ስለዚህ ጳውሎስ በመጨረሻ ሊመጣ ስላለው ታላቅ ፍርድ፣ የነጭ ዙፋን ፍርድ ነገራቸው። ይህን ደግሞ ራእይ 20 ከቁጥር 11 እስከ 15 ያለውን መመልከት ይቻላል። ራእይ 20 ከቁጥር 11 እስከ 5 ባለው 15 ባለው ላይ እናገኛለን። ወገኖቼ ዛሬ ኃጢአታችሁ በእናንተ ላይ ወይም በክርስቶስ ላይ ነው። ኃጢአታችሁ በክርስቶስ ላይ እንዲሆን ከፈለጋችሁ ወደ ኢየሱስ ዛሬውኑ ኑ። ኢየሱስን እንደ ግል አዳኛችሁ ስትቀበሉ ከ2000 ዓመት በፊት የተሰቀለላችሁንና ዋጋ የከፈለላችሁን ጌታ ትቀበላላችሁ ማለት ነው። ይህንን ግን አናደርግም የምትሉ ከሆነ ኃጢአታችሁ በእናንተ ላይ ነው፣ የሚጠብቃችሁም ፍርድ ነው፣ የነጭ ዙፋን ፍርድ፣ የዘላለም ፍርድ። ብዙ ሰዎች ይህንን ፍርድ ሊሰሙ አይወዱ። ፊልክስና ድሩሲላም ስለዚህ ፍርድ መስማትን አልፈለጉም። ስለዚህም ጳውሎስን ከቤተ መንግሥታቸው በጊዜ አሰናበቱት። ሌላ ጊዜ ስንፈልግ እናስጠራሃለን ብለው ሸኙት። ሌላውን ጊዜ ደግሞ እንደማያገኙት አልተረዱም ነበር። የመዳን ሰዓት አሁን ነው ወዳጆቼ፣ የመዳንም ቀን ዛሬ ነው። ወንጌልም የሚናገረው የወንጌልም እውነት ይኸው ነው። በቃ ቁጥር 26ን አለፍ ብላችሁ ተመልከቱ። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር ይላል። የሚገርም ጉዳይ ነው። በነገራችን ላይ ይህ ሰው ጥሩ ፖለቲከኛና ጠማማ ሰው ነበር። ጉቦ ተቀብሎም ጳውሎስን ለመልቀቅ ተስፋ ያደርግ ነበር። 2 ዓመትም ከሞላ በኋላ ጶርቅዮስ ፊስጦስ በፊልክስ ፈንታ ተተካ። ፊልክስም አይሁድን ደስ ያሰኝ ዘድ ወዶ ጳውሎስን እንደ ታሰረ ተው የሚለውን ቃሉን ደግሞ በቁጥር 27 ላይ እናነባለን። ፊልክስ ወዳጆቼ ፖለቲካውን እስከ መጨረሻ ድረስ ነበር የተጫወተው። ጳውሎስንም በእስር ቤት ተወው። እንደገና በዚህ ቦታ ላይ ልንለው የምንችለው የሮማውያን ሕግ ጳውሎስን ሊገሉት ከተነሱት ሰዎች ፍርድ የማይሻል እንደነበረ ነው። ጳውሎስ በእውነት ጥፋተኛ ሆኖ ከተገኘ መገደል፣ ጥፋተኛ ሆኖ ካልተገኘ ግን ነጻ መውጣት ነበረበት። ብቻ ከሁለት አንዱ መፈጸም ነበረበት። በምንም ምክንያት ቢሆን ለሁለት ዓመት በእስር ቤት መቆየት አልነበረበትም። እንግዲህ አድማጮች ወንጌል በዚህ አይነት መልኩ እየተገፋ እኛ ጋር ደረሰ። ወንጌልን ማክበር አለብን። የእግዚአብሔር ቃል ታላቅ ነው ወዳጆቼ ሆይ። ሕይወት ይሻለናል። ዛሬ በዚህች ሰዓት ይህንን ራዲዮ መልእክት ለመጀመሪያ ጊዜ የምታዳምጥ ወንድሜ ወይም እህቴ፣ የእግዚአብሔር ጥሪ ላንቺ ነውና እንዲሁም ላንተ ነውና እግዚአብሔር ልጁን ኢየሱስ ክርስቶስን ላንቺ ስል በመስቀል ላይ ሰውቶታልና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ትቀበሉት ዘንድ በዚህ ጊዜ ጋብዛችኋለሁ። ሕይወት ይሻለናል።
አሎ በዙሪያችን ያጓጓ የምንቀም ሰላባችን ጠብቶነ የምናውበት ማርኮታ ልባችን ልባችን ግን ምንም አይበልጥም ከውድ ነፍሳችን ከውድ ነፍሳችን። ሕይወት ይሻለናል ወዳጄ፣ ሕይወት ይሻለናል። ዓለምን ብናተርፍና ነፍሳችንን ብንትል ምን ይጠቅመናል? ይልቅ ሕይወት ይሻለናል፣ ሕይወት ይሻለናል ወዳጄ፣ ሕይወት ይሻለናል። ዓለምን ብናትርፍና ነፍሳችንን ብንትል ምን ይጠቅመናል? ይልቅ ሕይወት ይሻለናል። ዘላለማዊ ወጣለውት ባላፊ ዛሬ ታይቶ ነገ ደግሞ ጠፊ
እንግዲህ ክብራን አድማጮች ስለ ነበረን ጊዜ ጌታ መንፈስ ቅዱስም ስለ አስተማረን በቃሉም ውስጥ ታላላቁም ነገሮችን እንድንገበይ ለረዳን ለጌታ እግዚአብሔር ምስጋናን እየሰዋን የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ልጽፉልን ለምትወዱ ደግሞ አድራሻችን ለምስራች ድምፅ የመጽሐፍ ቅዱስ ጥናት በራዲዮ የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። ዛሬ እንደወትሮ ሁሉ በቴክኒክ ያገለገለን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።